ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሚያዝያ 20 2012 ዓ.ም ዝግጅታችን ጀመረ።
የቀኑ እንግዲህ የጤና ሚኒስቴር ይፋ የሚያደርገው የስታተስ አፕዴቶች አሉ። እንግዲህ ምን ያህል ሰው ተመረመረና ከዛ ከተመረመሩት ሰዎች ደግሞ ምን ያህል ፖዚቲቭ ሆነ ኔጌቲቭ ሆነ የሚለው እስካሁን ድረስ እንግዲህ ያው ዛሬንም ጨምሮ ኔጌቲቭ ሪፖርት ተደርጓል። ለምርመራ ከቀረቡ ሰዎች መሃል ዛሬም ራሱ ማንም ሰው እንደሌለ ነው። ግን ይሄን ሽፋን አድርጎ ይሄን ተገና አድርጎ ደግሞ እስካሁን ድረስ የመጣንበትን ዝግጁነት መዘንጋት የለብንም የሚል መልእክት ነበር ያስተላለፉት። ምክንያቱም መማርም ያለብን ሌሎች ሀገር ተሞክሮች እንደመሆኑ መጠን የሌሎች ሀገራትም ተሞክሮ ምንድን ነው የሚያሳየው? በተዘናጉበት ሰዓት ነው በጣም ቁጥሮችም እየጨመሩ የመጡት።
የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ናቸው። በወቅታዊ ጉዳይ ላይ ከአሜሪካ ድምጽ ጋር ያደረጉትን ቆይታ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብራል። አሁን ለሰዓቱ ዋና ዋና ዜና ከአዳነች ፍሳሐዬ ጋር ልተዋችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማንብላችሁ አዳነች ፍሳሐዬ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት በኮቪድ 19 መስፋፋት ምክንያት በሀገሪቱ ኢኮኖሚ ላይ ያጋጠመውን አደጋ ለመቀነስ መወሰድ ስላለባቸው እርምጃዎች በቀረበ የውሳኔ ሀሳብ ላይ ተወያይቶ ውሳኔ ማሳለፉ ታውቋል። ምክር ቤቱ ሚያዝያ 16 ባካሄደው አስቸኳይ ስብሰባ በቫይረሱ ምክንያት በሀገሪቱ ኢኮኖሚ ላይ ያጋጠመው አደጋ የአብዛኛውን የህብረተሰብ ክፍል ኑሮ የሚጎዳ መሆኑን ተመልክቷል። ይህን መሰረት በማድረግም መንግስት ዘርፈ ብዙ ማህበራዊና ኢኮኖሚያዊ ድጋፎች እያደረገ እንደሚገኝ የጠቅላይ ሚኒስትሩ ጽህፈት ቤት ለፋና ብሮድካስቲንግ ኮርፖሬሽን በላከው መግለጫ ጠቁሟል። ኢትዮጵያ ውስጥ ባለፉት 24 ሰዓታት በተደረገው የ1080 የላብራቶሪ ምርመራ 2 ሰዎች በኮሮና ቫይረስ መያዛቸው እንደተረጋገጠ የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ሁለቱም የቫይረሱ በሽተኞች እንግሊዛውያን ሲሆኑ የ50ና የ42 ዓመት ዕድሜ ጎልማሶች መሆናቸው ታውቋል። በአሁኑ ጊዜ 71 ህሙማን በለይቶ ማቆያ ውስጥ እያገገሙ ሲሆን በጠና የታመሙ አለመኖራቸውን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። የቡሩንዲ የፕሬዝዳንታዊ ምርጫ ውድድር በኦፊሴል ተጀምሯል። 7 ተወዳዳሪዎች ትላንት የምርጫ ዘመቻ ጀምረዋል። የሀገሪቱ ባለሥልጣኖች አምላክ የሀገሪቱን ዜጎች ከኮሮና ቫይረስ ይጠብቃል ማለታቸው ተዘግቧል። እስካሁን ባለው ጊዜ በማዕከላዊ አፍሪካዊቱ ሀገር በኮሮና ቫይረስ የተያዙ ሰዎች ቁጥር 15 ነው ተብሏል። በሌሎች የአፍሪካ ሀገሮች ቫይረሱን ለመከላከል ሲሉ በሰዎች መካከል የቅርበት መራራቅ ግዴታ እንዲሆን እያዘዙ ነው። በብሩንዲ ግን አምላክ ይጠብቀናል ተብሏል። አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጃፓን የሕክምና ማህበር ኃላፊ የኮሮና ቫይረስን መዛመት ለመከላከል የሚያስችል ክትባት ካልተፈጠረ በስተቀር የኦሊምፒክ ውድድርን በመጪው ዓመት ማስተናገድ ለጃፓን ከባድ ይሆናል ብለዋል። ዛሬ የዘንድሮው የኦሊምፒክ ውድድር ፕሬዚደንት ዮሺሮ ሞሪም የቫይረሱ ስርጭት እስከ መጪው ዓመት ባለው ጊዜ ውስጥ በቁጥጥር ስር ካልዋለ በስተቀር ኦሊምፒኩ መሰረዝ አለበት ብለዋል። ጃፓን የኦሊምፒክ ጨዋታን ማስተናገድ አለባት ወይም የለባት ከባድ ይሆናል ብለዋል ዮሺታኬ የኮኩራ። አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያን። ችግር ለማቅለልና የንግድ ተቋማት እንዲንቀሳቀሱ ለመርዳት ሲሉ የመድህን ገንዘብ መድበዋል። የተባበሩት መንግስታት የሰብአዊ ድርጅት ኃላፊ ማርክ ሎኮክ በዓለም ደረጃ ያሉትን እጅግ ተጋላጭ የሆኑትን ሰዎች ገቢ ይባል 90 ቢሊዮን ዶላር መገኘት አለበት ብለዋል። ኮቪድ 19 እስካሁን ባለው ጊዜ በዓለም ደረጃ ባሉት ድሃ ሀገሮች አለመዛመቱን ጠበብት ተናግረዋል። እነዚህ ሀገሮች ረድኤት ማግኘት ያለባቸው በአሁን ወቅት ሆኑን የሰብአዊ ረድኤት ኃላፊ ገልጸዋል። በአሁን ወቅት ከ30 እስከ 40 በሆኑ ሀገሮች ያሉ 700 ሚሊዮን የሚሆኑ ሰዎች የተወሰነ የሰብአዊ ረድኤት ሲያገኙ መቆየታቸውን ማርክ ሎክስ ጠቁመዋል። አዲስ የኮሮና ቫይረስ በሽተኞች ቁጥር እየቀነሰ በሄደባቸው የእንቅስቃሴ ገደቦችን እያላሉ ባሉት የአውሮፓ ሀገሮች በቫይረሱ በሽታ የተያዙትን ሁሉ እየፈለጉ በለይቶ ማቆያ እንዲያቆዩአቸው፣ ምርመራና ሕክምና እንዲያደርጉላቸው የዓለም የጤና ድርጅት ዋና ሳ ተደርጎላቸው አልተሻላቸውም፣ በኩላሊት ህመም ምክንያት ነው፣ ኮሮና ቫይረስ እንዳይዛቸው ከቤት አይወጡም ወዘተ የሚሉ ወሬዎች ሰሞኑን በየአይነቱ ሲናፈሱ ከርመዋል። የደቡብ ኮሪያም ኪም በአደባባይ ከታዩ 17 ቀን አልፏቸዋል። ታመዋል የሚለው ወሬ መሰማት የጀመረው ታዲያ የአያታቸው የሀገሪቱ መስራች የኪም ኢልሱንግ የልደት በዓል ላይ ሳይታዩ ከቀሩ በኋላ ነው። ቪኦኤ ያነጋገራቸው ተንታኝ ፍራንክ አውንም እጅግ ያልተለመደ የሆነው እሱ ነው ብለዋል። ፒዮንግያንግ እስካሁን ምላሽ አልሰጠችም። የመንግስቱ ጋዜጦችም ቢሆኑ ኪም ስራቸውን እያከናወኑ ናቸው ብለው ከመዘገብ በስተቀር በተዘዋዋሪ ጠቆም ከማድረግ ውጪ ማረጋገጫ አላቀረቡም። ተንታኙም ለመታመማቸው ማረጋገጫ ባይኖርም ወሬው እንዲሁ ያለመነሻ አልመጣም ነው የሚሉት። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ስለ ኪም የጤና ሁኔታ ቁርጥ ያለ ነገር ሳይናገሩ መቆየታቸው ሲታወስ፣ ትናንትም ምን የሚያውቁት አዲስ ነገር አለ ተብለው ተጠይቀው ነበር።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 20 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው።
ጭንቀቱ አለ፣ የሥራው አለመኖር አለ፣ ቤተሰብ አለ፣ ሰራተኛ አለ። ይሄንም ሼር ኢንዳይሬክት ላይ መንግስት ለድርጅቶች ገንዘብ ስጥ እንኳን ባይባል እንዲህ አሁን ለምሳሌ እንደ ክራይ ቤቶች የመንግስት ድርጅት ነው። ስለዚህ እንደ ሼር ሊያረጉን ይገባል።
በአዲስ አበባ ከተማ ከሚገኙ የካፌዎችና የአነስተኛ ምግብ ቤት ባለቤቶች አንዱ ናቸው። ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያውያን በየቀኑ በሚሰሙት የኮሮና ቫይረስ ምርመራ ውጤት መዘናጋት እንደሌለባቸው የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ አሳስበዋል። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በጉዳዩ ላይ የሰጡትን ማብራሪያ ያብራሩት የውጭ ሚዲያ ቃል አቀባይ ቢለኔ ስዩም የጥንቃቄ እርምጃዎች ተጠናክረው መቀጠል አለባቸው ብለዋል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩምን ያነጋገረው እስክንድር ፍሬው ነው። ወደ ዘገባው።
የኮሮና ቫይረስ ወረርሽኝ በአገራቸው ያለበትን ሁኔታ፣ የተያዙትን ሰዎች ቁጥር በየዕለቱ የሚከታተሉት ኢትዮጵያውያን ይዘናጋሉም ይጠነቀቃሉም። አገሪቱ እስካሁን በየቀኑ እየመረመረች ካለው እስከ 1000 የሚደርስ ናሙና በቫይረሱ የተያዙ እየተባለ የሚገለጸው ሰዎች ቁጥር ተለዋዋጭ ነው። በቀን 8ና 9 ሰዎች መያዛቸው ተገልጾ ያውቃል። አንድ ሰውና ዜሮም ሪፖርት የተደረገባቸው ቀናት አሉ። ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም እንደዚህ አይነት መረጃዎች ሊያዘናጉ አይገባም ሲሉ፣ ራሳቸው ጠቅላይ ሚኒስትሩም ሰሞኑን ያስተላለፉትን መልእክት አጠናክረዋል።
በየቀኑ እንግዲህ የጤና ሚኒስቴር ይፋ የሚያደርገው
የስታተስ አፕዴቶች አሉ። እንግዲህ ምን ያህል ሰው ተመረመረና ከዛ ከተመረመሩት ሰዎች ደግሞ ምን ያህል ፖዚቲቭ ሆነ ኔጌቲቭ ሆነ የሚለው አሁን ድረስ እንግዲህ ያው ዛሬንም ጨምሮ ኔጌቲቭ ሪፖርት ተደርጓል። ግን ይሄን ሽፋን አድርጎ ይሄን ተገና አድርጎ ደግሞ እስካሁን ድረስ የመጣንበትን ዝግጁነት መዘንጋት የለብንም የሚል መልዕክት ነበር ያስተላለፉት። ምክንያቱም መማርም ያለብን ከሌሎች ሀገር ተሞክሮች እንደመሆኑ መጠን የሌሎች ሀገራትም ተሞክሮ ምንድን ነው የሚያሳየው? በተዘናጉበት ሰዓት ነው በጣም ቁጥሮቹም እየጨመሩ የመጡት። ስለዚህ እስካሁን ድረስ በመንግስትም አማካኝነት ህብረተሰቡም እየተባበረ ጥሩ እየመጣን ነው ያለ ነው፣ ግንዛቤን በመፍጠር ማለት ነው። የተለያዩ ቦታዎች ላይ ያው ክፍተቶችም አሉ የሚነሱ፣ ግን እስካሁን ድረስ መንግስትም በወሰዳቸው እርምጃዎች ይሄን የበለጠ በተጠናከረ መንገድ ፕሪኮሽነሪ ሜዥርስ የሚባሉት ወይም የጥንቃቄ ፕሪቨንቲቭ ሜዥሮች እነሱ ላይ የግዴታ ጠብቀን መስራት አለብን እና እነዚህ አይነት ኬሶች ዛሬ ዜሮ ነው በሚባልበት ሰዓት እዛ ላይ እንዳንዘናጋ የሚል ዋና መልእክትን ያስተላለፉት
መንግስት ወረርሽኙን ለመከላከል ዝግጅት ማድረግ የጀመረው በቫይረሱ የተያዘ ሰው ኢትዮጵያ ውስጥ ከመገኘቱ በፊት መሆኑን ቃል አቀባዩ አስታውሰዋል። ጉዳዩን የሚከታተልና በስሩ ንዑሳን ኮሚቴዎች ያሉት የሚኒስትሮች ኮሚቴ መቋቋሙንም አንስተዋል። የአስቸኳይ ጊዜ አዋጅ እስከማወጅ መደረሱንም አመልክተዋል። የተወሰዱ ያሉ ውሳኔዎች የሚጠብቁትና የሚላሉትም ነባራዊ ሁኔታዎችን ከግምት በማስገባት እንደሆነ ነው ያስረዱት። በክልሎች ተዘግቶ የቆየውና ከአስር ቀናት በፊት እንደገና የተጀመረው የሀገር አቋራጭ ትራንስፖርት አገልግሎትም የእርምጃዎችን መላላት እንደማያመለክት ነው ያብራሩት።
እንግዲህ እስክንድር፣ ይሄኛው እርምጃ የተወሰደው እንደ ማላላት ተደርጎ መቆጠር የለበትም። ምክንያቱም ከመጀመሪያውም ጀምሮ ሚኒስቴሪያል ኮሚቴው የኢትዮጵያ ነባራዊ ሁኔታ ባማከለ መልኩ ነው የተለያዩ ውሳኔዎችን እየወሰደ ያለው። ስለዚህ ከመጀመሪያውም ጀምሮ ያው በሌላ አገሮች ወይ በምዕራባውያን ሀገሮች እንደምናየው ቶታል ሎክዳውን፣ አንዳንድ ሀገሮችም እዚህ አፍሪካ ውስጥ አሉ ሎክዳውን ያደረጉ፣ ኢትዮጵያ ያንን የመቋቋም አቅምም የላትም እና አላማውም ቶታል ሎክዳውን ለማድረግ አልነበረም። እንደ ኦፕሽንም ታይቶ አይታወቅም ነበረ። ወይ እንግዲህ ቶታል ሎክዳውን እና ሻትዳውን የሚባለው በቃ ምንም አይነት እንቅስቃሴ፣ ማንም ሰው ከቤቱ አይወጣም፣ እንቅስቃሴዎቹ የታገዱበት ሁኔታ ነው ያለው በሌላ አገሮች ማለት ነው። ስለዚህ ኢትዮጵያ ይህንን ለማስተናገድ አቅምም የላትም እና ያንም እንደ አንድ ኦፕሽን ይሆናል ተብሎም ታስቦም አይታወቅም። ስለዚህ በሚኒስቴሪያል ኮሚቴው የተወሰዱት ውሳኔዎች ትራንስፖርትን በተመለከተ በተለይ መጨናነቅን፣ የትራንስፖርት ሲስተሙ ላይ መጨናነቅን ለመቀነስ ትራንስፖርት የሚሰጡትም ደግሞ ትንሽ ያሉት መኪናዎችም ከተቀነሱ ዘንድ ሰውም ራሱ በጣም አስገዳጅ ካልሆነ በስተቀር ከቤቱ እንዳይወጣ ነው እንጂ በአጠቃላይ ሎክዳውን ለማድረግ አልነበረም። ስለዚህ አሁን የሀገር አቋራጭ ትራንስፖርት ላይ በምንነጋገር በተናገርበት ወቅት በአጠቃላይ ከዚህ ከኮቪድ-19 ከተወሰዱ ውሳኔዎች በፊት ከአዲስ አበባ ወደ ክልል የሚሄዱ የሀገር አቋራጭ ትራንስፖርት ዴስቲኔሽኖች ወደ 282 ነበሩ። አሁን ከሚኒስቴሪያል ኮሚቴው ውሳኔ በኋላ ይሄ ወደ 82 እንዲቀነስ ተደርጓል ማለት ነው። የተለያዩ ዴስቲኔሽኖች 60% መቀነሻ ነው ማለት ነው ቀንሷል። ከዛ በኋላ 40% ደግሞ የተረፈው እነዚህ 82 ዴስቲኔሽኖች ላይ የተባሉት እዛ ላይ ደግሞ ምን ተደርጓል? የሰው ብዛት ታቅቧል ማለት ነው በ50%። ስለዚህ በፊት ሙሉ ጭነት ጭኖ የሚሄዱ የነበሩ ትራንስፖርተሮች አሁን በ50% እንዲቀንሱ ግዳጅ ላይ ነው ማለት ነው። ይሄ ምንድን ነው የሚያደርገው? እንግዲህ ከአዲስ አበባ ወጥቶ ወይም ወደ ሌላ ክልል ይሄዳለሁ የሚል ሰው አንደኛ ግዳጅ የግዴታ የሚያስፈልገው ካልሆነ ያንን ከዛ ሙቭመንት እንዲታቀብ ያደርጋል። ሁለተኛ ደግሞ በደንብ ፕላን አድርጎና ስኬጁል አድርጎ የሚሄድበትን አማራጮች ያቀርብለታል ማለት ነው። ሌላኛው ደግሞ ከዚህ ጋር ተያይዞ እንግዲህ የማላላት እንዳልሆነ የሚያመሰክረው ምንድን ነው? በኢትዮጵያ በፐብሊክ ሄልት ኢንስቲትዩት አማካኝነት የወጡ ፎርሞች አሉ። ስለዚህ ማንኛውም የሀገር አቋራጭ ትራንስፖርት ላይ የሚያገለግሉ መኪኖች ከጣቢያቸው ከመውጣታቸው በፊት የጫኗቸውን ሰዎች የጤና ሁኔታ በዝርዝር የሚሞሉት ፎርም አለና እሱን ፎርም ሳያስረክቡ መውጣት አይችሉም። ምን ማለት ነው? በሌላ ቦታዎች እንግዲህ እነዚህ ኬሶች እየጨመሩ የሚመጡበት ካለ ትራንስፖርት ከተደርጎ ማናቸው የሚለውን ነገር ትሬስ ለማድረግ ያግዛል ማለት ነው። ስለዚህ ሞር ሲስተማቲክ በሆነ መልኩ እየተሰራበት ነው ያለው እንጂ የማላላት አይደለም። እና ልክ እንዳልኩ ዋናው ደግሞ አላማውም የሚኒስቴሪያል ኮሚቴ ውሳኔዎች ሎክዳውን ሳይሆን ወይ ሁሉም ሰው በየቤቱ ብቻ ተቀምጦ እንዳይሆን በፓርሻል ኮንትሮል እየተደረገ የሚካሄድበትን መንገድ ለመፍጠር ነው ማለት ነው።
እንግዲህ በሌላ በኩል ደግሞ ኢትዮጵያ በኮሮና ቫይረስ የቤት ለቤት አሰሳ ሚሊዮኖችን መድረስ እንደቻለች እየተገለጸ ነው። በሀገር ደረጃ ያለው ቁጥር አሁን ስንት ደርሷል? ቢለኔ የቤት ለቤት አሰሳ
አሁን በመላው ኢትዮጵያ ያለው ቁጥር ማለት ነው።
ከአሁን ድረስ በደረሰኝ መረጃ ከጤና ሚኒስቴር 3.6 ሚሊዮን ደርሷል፣ በአጠቃላይ በሀገር ደረጃ ማለት ነው። እና ከዚህ ውስጥ እንግዲህ ፕሪስክሪኒንግ ነው ይሄ፣ ኮቪድ ምርመራ ሳይሆን የሚደረገው ስክሪን ነው የሚደረጉት። በተለያዩ ሲምፕተሞች እንግዲህ ከኮሮና ጋር የተያያዙ መገለጫዎች ከሚባሉ እነሱ ላይ
ምልክቶች ፍለጋ ነው። የኮሮና ምልክቶች ያሉበት ሰው መኖር አለመኖሩን መፈለግ ነው፣
ምልክቶች ፍለጋ ነው። እና እስካሁን 3.6 ሀውስሆልዶች ላይ ወይም ቤቶች ላይ ተደርጓል። ከዚህ ውስጥ እንግዲህ እነዚህ ምልክቶች የበለጠ ምልክቶች ታይተውባቸዋል ብቻ ሳይሆን ለበለጠ መረጃ ያስፈልጋቸዋል ተብሎ 969 ተነጥለው ከዛ ውስጥ ደግሞ 422 ቴስት ተደርገው ወይም ተመርምረው የኮቪድ-19 ምርመራ ተካሂዶባቸው አንድ ብቻ ነው እስካሁን እንግዲህ ፖዚቲቭ ሆኖ የተገኘው። ስለዚህ እስካሁን ባለኝ መረጃ ከጤና ሚኒስቴር ይህን ይመስላል።
የመጀመሪያው ተጠቂ በተገኘበት ወቅት ኢትዮጵያ ውስጥ የኮሮና ቫይረስ መመርመሪያ ላቦራቶሪ ቁጥር አንድ ብቻ ነበር። ኢትዮጵያ አንድ ላቦራቶሪ ብቻ ነበራት። ይህንን በፍጥነት ቁጥሩን ለመጨመር እየተሰራ እንደሆነም ሲገለጽ ቆይቷል እና ቁጥሩ አሁን ስንት ደርሷል? ኢትዮጵያ ውስጥ ኮሮና ቫይረስን የመመርመር አቅም ያላቸው ላቦራቶሪዎች ቁጥር ማለት ነው። በቀን የመመርመር አቅማቸው ይመስላል?
እርግጥ ነው እስክንድር፣ እንግዲህ አንድ ነበር፣ እውነት ነው። ሚኒስቴሪያል ኮሚቴዎች ከተቋቋሙ በኋላ ያ ዋነኛው የሌሎች ሀገሮች ተሞክሮ የሚያሳየን ምንድን ነው፣ ቶሎ በፍጥነት ምርመራ ውስጥ መግባትና የምርመራውን ስፋትም እያሰፉ ለመክታት የቫይረሱን ስርጭት ማለት ነው። ከዚህ ጋርም ተያይዞ በጣም ብዙ ጥረቶች ሲደረጉ ነበረ፣ በአዲስ አበባ ላይ ብቻ ሳይሆን በተለያዩ ክልሎችም ላይ። ስለዚህ እስካሁን እንግዲህ ያለው በሀገር ውስጥ 23 ላቦራቶሪዎች አሉ ይህንን ምርመራ የሚያደርጉ ማለት ነው። በአጠቃላይ ደግሞ የሁሉም የ23ቱም በየቀኑ ያላቸው የምርመራ ካፓሲቲው 4550 በቀን አት ማክሲመም ካፓሲቲ እየሰሩ እስከ 4550 ቴስቶችን ማድረግ ይችላሉ ማለት ነው። እና እነዚህም እየተጨመሩ ይሄዳሉ። የቴስቲንግ ካፓሲቲን የቴስቲንግ ላቦራቶሪዎቹንም የበለጠ ለማጠናከር እንግዲህ ቅድም የሚያልኩ የነበረው አንደኛው የሚኒስቴሪያል ኮሚቴ የሚያየው ወይም ንዑስ ኮሚቴ የሜዲካል ኢኩዊፕመንትን በማሟላት በጣም ብዙ ስራዎችም እየተሰሩ ነው። እና እንዳልኩ ዋና ቁልፍ ነገር ምርመራን ለማስፋት እየተሰራ ያሉ ስራዎችን ያሳያል ማለት ነው።
ከአንድ ተነስተው 23 የደረሱት በሀገሪቱ ያሉት የኮሮና ቫይረስ መመርመሪያ ላቦራቶሪዎች ከመቼ ጀምሮ በሙሉ አቅማቸው መስራት እንደሚጀምሩ ግን ቃል አቀባዩ አልጠቀሱም። ከጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ጋር ያደረግኩትን ቃለ መጠይቅ ሙሉ ክፍል ከድረገጻችን ማግኘት ይቻላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርንና እንግዳውን የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩምን እናመሰግናለን። ከአሜሪካ ድምጽ መጽሔቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ ባለፈው ሳምንት በተካሄዱ የቤት ለቤት ቅኝት ከ3 ሚሊዮን በላይ ቤቶች ውስጥ በተገኙ ሰዎች ላይ የሙቀት ልየታ መሰራቱን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ለአሜሪካ ድምጽ ተናገሩ። በቦሌ ዓለም አቀፍ አየር ማረፊያ በኩል የሚገቡና በለይቶ ማቆያ እንዲቆዩ የሚገደዱ ሰዎችን በተመለከተ ሲናገሩ ደግሞ የ14 ቀን የለይቶ ማቆያ ጊዜያቸውን ሲጨርሱ የጤና ኃላፊዎችና የፖሊስ ማረጋገጫ ያረፈበት የምስክር ወረቀት ይሰጣቸዋል ብለዋል። የጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰን ክፍል አንድ ቃለ ምልልስ በትላንትናው ምሽት አስደምጠናችሁ ነበር። ኤደን ገረመው በክፍል 2 ዘገባዋ ዝርዝሩን ይዛለች።
የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ በአጠቃላይ በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝ መጀመሩ ከተሰማበት ጊዜ ጀምሮ በተቋቋመ የኮቪድ-19 መከላከል ምላሽ ግብረ ኃይል በኩል ምርመራውን በሀገር ውስጥ ከማስጀመር ጀምሮ የሙቀት ልየታ፣ የሕክምና ጣቢያዎች አደረጃጀት፣ የህብረተሰብ ግንዛቤ መፍጠር፣ የአስገዳጅ ለይቶ ማቆያዎችን ማዘጋጀት የመሳሰሉትን ጨምሮ ኮቪድ-19 ለመከላከል ሀገሪቱ ብዙ ርቀት መጓዟን ገልጸው ከተለያዩ ክልሎችና ባለድርሻ አካላት ጋር በቅንጅት እየተሰሩ ስላሉ ስራዎች እንዲህ ባጭሩ ያስረዳሉ።
እንግዲህ እዚህ የኮሮና ቫይረስ ወረርሽኝ ከተጀመረበት ጊዜ አንስቶ በሀገር ውስጥ የተለያዩ የመከላከልና የምርመራ ሂደቶች እየተካሄዱ ነው። ለዚህም ዝግጁነትና ምላሽ በሚደረግበት ጊዜ የላብራቶሪ አቅሙም እንደ ሀገር መጀመሪያ ላይ ያው ወደ ውጭ ልከን ነበር። ከዛ አሁን አገር ውስጥ ከተጀመረበት ከፌብራሪ 8 ጀምሮ የላብራቶሪ አቅሙን የማስፋት ስራም እየተሰራ ስለሆነ እነዚህን ሁሉ የማከም አቅምንም ፈጥሯል። መጀመሪያ አዲስ አበባ ላይ ህብረተሰብ ጤና ኢንስቲትዩት ላይ ብቻ የነበረው ምርመራ እንደዚሁም ደግሞ በየክልሉም ምርመራዎቹ እንዲጀመሩ ተደርጓል። አሁንም በቀጣይ ደግሞ እየሰፋ ይገኛል። በላቦራቶሪ ደረጃ ወደ 23 የሚሆኑ ላቦራቶሪዎች ያው 5ቱ ህብረተሰብ ጤና ኢንስቲትዩት ሲሆኑ በተለያየ ተቋማት ላይ አሁን እየተደረገ ነው። የዚህ ሁሉም እንግዲህ በሙሉ አቅማቸው መመርመር ከቻሉ በዚህ ሰዓት 4,553 ቴስቶችን በ24 ሰዓት ውስጥ ማድረግ የሚችል አቅም አለ። በቀጣይም እያሰፋን ያው ከዛም በላይ የሚሄድ አቅም ለመፍጠር ነው። በየክልሉ የለይቶ በርካታ ስራዎች እየተሰሩ ነው። የዚህ ቤት ለቤት ልየታም በየክልሉም እየተሰራ ነው። እኛም እንግዲህ የክልል ስምል የክልል አመራሩም እንግዲህ ይሄ በአጠቃላይ እንደ ሀገር ይሄ የኮሮና ቫይረስ ወረርሽኝ ዝግጅነትና ምላሽ በሁሉም ሴክተሮች ቅንጅት የሚሰራ ነው። እንደ ሀገር ደረጃ ያው ጠቅላይ ሚኒስትር የሚመራ ብሔራዊ ኮሚቴ እንዳለው ሁሉ በየክልሉ ደግሞ በፕሬዚደንቶቹ የሚመሩ ግብረ ኃይሎች አሉ። እኛ ደግሞ እንደ ጤናው ሴክተር ደግሞ ከጤና ቢሮዎች ጋር ይህንን ጠንካራ የሆነ ክትትል አስፈላጊውን የሆነ ድጋፍም ለማድረግ የሚቻለው ያህል ቴክኒካልም የሚያስፈልጉ ግብአቶችን እንደዚሁም እንደ አስፈላጊነት የበጀትም ድጋፍ በማድረግ ስራዎች ይሰራሉ። ነገር ግን ዎች ደግሞ በራሳቸው አስፈላጊውን በጀት እየመደቡ እነዚህ ስራዎችም እየሰሩ ይገኛሉ። እኛም
ከሌሎች የአፍሪካ ሀገራት አንጻርና በኢትዮጵያ ካለው የህዝብ ብዛት አኳያ አሁን ላይ በየዕለቱ እየተወሰደ ያለው የላብራቶሪ ናሙናዎች ቁጥር አነስተኛ ስለመሆኑ ተጠይቀው ምንም እንኳን ካለው የህዝብ ብዛት አንጻር አሁንም ቢሆን ከፍተኛ ቁጥር ያለው ህዝብ መመርመር ቢኖርበትም በየጊዜው ግን የምርመራ አቅማችንን እያሳደግን እንዲሁም ከአፍሪካ ሀገራት ጋር ተወዳዳሪ የሆነን ነው ይላሉ።
ከጀመርንበት አኳያ አሁን የመጣንበት ስናየው ብዙ መንገድ ሄዷል። አሁን ባለንበት ደረጃ ወደ 13,597 አካባቢ ቴስቶች ናቸው የተደረጉት። ከአፍሪካ ሀገሮች ጋር በቁጥር ደረጃ ሲወዳደር ዘጠነኛ ደረጃ ላይ ነው ያለው በብዛት ማለት ነው። ገና ብዙ ይቀረዋል። በእርግጥ ግን በቁጥር ደረጃ የተፋ ሊባል ይችላል። ምክንያቱም በቅርቡ ብዙ በየቀኑ ያለው ቴስት መጨመር ስለጀመረ እና ከዚህ ቀጥሎም ብዙ ስለሚሄድ ነገር ግን በህዝብ ብዛት ደረጃ ስናየው አሁን ትልቅ ያለ ያዙም ነው። እንደዚህ ትልቅ ሀገሮች ይሄ ቻሌንጅ አላቸው። በትልቅ ከሚባሉትም ከናይጄሪያ ለምሳሌ አሁን በቅርቡ በቁጥርም ሆነ በህዝብ ብዛት ያለው ቴስቲንግ አሁን የኛም አልፏል፣ አሁን ከፍ ብሏል። እንግዲህ በሂደት በያዝነው እቅድ መሰረት በርካታ ቴስቶችን ማድረግ አቅሙም እየዳበረ ስለሆነ በቅርቡ በቂ የሆኑ ቴስቶችን ለማድረግ እንችላለን ብለን እናስባለን።
አስገድዶ ለይቶ ማቆያ ውስጥ የሚቆዩ አንዳንድ ግለሰቦች ከዚህ ቀደም በተለያየ መልኩ አምልጠው መውጣታቸውን ተከትሎ አሁን ላይ ጥብቅ ክትትል እየተካሄደ እንደሆነ የገለጹት የጤና ሚኒስትሯ ዶክተር ሊያ ታደሰ ሰዎች ከ14 ቀን ለይቶ ማቆያ ሲወጡ የጤንነት ማረጋገጫ ሰርተፍኬት እንደሚሰጣቸውም ነው የሚገልጹት።
ተደጋጋሚ እንዲደረግ ህጉ ከላለፈ በኋላ ወዲያውኑ የተጀመረው ስለዚህ ያንን አጠናክሮ ለመሄድና ቅንጅቱን በተለይ የብዙ ሴክተሮች ቅንጅት ይፈልጋል። የአንድ ሴክተር ብቻ አይደለም። ያን ለማድረግ መጀመሪያ አካባቢ አስፈላጊው ኮኦርዲኔሽን እስከሚጠናከር ድረስ የዚህ አይነት ክፍተቶች ተፈጥሯል። እንደተፈጠሩ በተደረጉ አንዳንድ ጥቆማዎች ደርሶ አስፈል እነዚህንም እርምጃ ተወስዶ ወደ አስገድ ወደ ኳራንቲን እንዲመለሱ ተደርጓል። እንግዲህ ይሄ የአስገዳጅ ኳራንቲን በአጠቃላይ የሚመራው በሰላም ሚኒስቴር ኮኦርዲኔት ይደረጋል። እዛው ከዛው ከሰላም ሚኒስቴር ተያይዞ የፌዴራል ፖሊስ፣ ሌሎችም የሚመለከታቸው አካላት አሉ። ጤና ሚኒስቴር አለ፣ የማህበራዊ ጉዳይ አለ፣ እንደዚሁም የትራንስፖርት ሚኒስቴር። እነዚህ ሁሉ ምክንያቱም የዚህ መጀመሪያ አካባቢ የተወሰኑ ክፍተቶች ነበሩ። ከዛ በኋላ በጣም ለማጠናከር በርካታ ስራ ተሰርቶ እጅግ ጥብቅ የሆነ ቁጥጥር ይደረጋል። ማንም ሰው ኳረንቲን ከጨረሰ በኋላ የሕክምና ሰርቲፊኬቱ ወይም ከቫይረሱ ነፃ ነው መውጣት ይችላል ከኳረንቲ የሚለውን ሰርቲፊኬት አግኝቶ ከጤና በኩል ያን ሰርቲፊኬት ደግሞ ባለው ሴኪሪቲ ታይቶ ካልሆነ በስተቀር መውጣት አይችሉም። እጅ ወጥተው አይደለም የተገኙ። ስለዚህ ያ ደግሞ በሽታውን ለመቆጣጠር ትልቅ አቅም ሆኗል ማለት ነው።
የቤት ለቤት የሙቀት ልየታ በቅርቡ መጀመሩን የሚገልጹት የጤና ሚኒስቴር ዶክተር ሊያ ታደሰ ባለፈው ሳምንት 3 ሚሊዮን ሰዎች መመርመራቸውን ገልጸው ይህም ደግሞ ምንም አይነት የጉዞ ታሪክ ወይም ደግሞ በቫይረሱ ከተያዘ ሰው ጋር ንክኪ ሳይኖራቸው የተያዙ ግለሰቦች ካሉ ፈልጎ ለማግኘት እንደሚረዳ ይገልጻሉ። በቀሉም ህብረተሰቡ አሁን ላይ ካለው ማህበራዊና ምጣኔ ሀብታዊ አቅም አኳያ ለረጅም ጊዜ በቤት ውስጥ እንዲቀመጥ ማስገደዱ አዋጭ አለመሆኑን ጠቅሰው ቀስ በቀስ የእንቅስቃሴ ገደቦችን እያነሱና እያላሉ እንደሚሄዱ ጠቅሰዋል። ይሁንና ህብረተሰቡ አሁንም ቢሆን ማህበራዊ ርቀትን መጠበቅን ባህል ያደርገው እንደሚገባ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። ዝግጅታችንን በዌብሳይታችን መከታተል ለምትፈልጉ amharic.voanews.com ላይ እንገኛለን። በፌስቡክ @voanews, በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባ እንለፍ። ጅቡቲ ውስጥ የሙቀት መጨመርና የሮሞዳን ጾም መጀመሩን ተከትሎ ጅቡታውያን በህግ ወጥ መንገድ ወደ ኢትዮጵያ እንዳይገቡም በመግቢያ ኬላዎች አካባቢ ጥብቅ ቁጥጥር ይደረጋል ተብሏል። መስፍን አራጌ የክልሉን የጤና ቢሮ ኃላፊ ዶክተር ፈረጀ ቢረሳን አነጋግሯል።
1 ሚሊዮን የማይሞላ ህዝብ ያላት ጎረቤት ሀገር ጅቡቲ እስከተናንት ባለው የጆን ሆፕኪንስ መረጃ 1035 ዜጎቿ በኮሮና ቫይረስ ተይዘውባታል። ትንሿ የአፍሪካ ቀንድ ሀገር ጅቡቲ ለኢትዮጵያ ትልቅ ስጋት ልትሆን ትችላለች የሚል ፍርሃት ያደረባቸው ዜጎች ታዲያ ደጋግሞ የሚያነሱት በድንበር በኩል ያለውን የሰውና የትራንስፖርት እንቅስቃሴ ነው። በአሳሳቢው እንቅስቃሴ ሐሳብ ውስጥ የገባው የአፋር ክልልም እንቅስቃሴው መላ እንዲዘየድለት የጅቡቲ መንግስት ባለስልጣናትን እስከ መጠየቅ ደርሰው ነበር። ጥያቄው ምላሽ ሳያገኝ ጅቡቲ በሺህ የሚቆጠሩ ዜጎቿ በቫይረሱ መያዛቸው ተረጋገጠ። የአፋር ብሔራዊ ክልል ጤና ቢሮ ኃላፊ ዶክተር ፈረጅ ረቢሳ ከአሜሪካ ድምጽ ሬዲዮ ጋር የአፍታ ቆይታ በስልክ አድርገው ነበር።
ልክ ጋላፊ የኛ ኬላ፣ እነሱ ደግሞ የራሳቸው ኬላ አላቸውና ከማናጀሩ ጋር አውርተን ነበረ። ከኢትዮጵያ የሚመጡትን ተጓዦች ማለት ነው፣ ወደ ጅቡቲ የሚገቡት ስክሪን ብታረጉ፣ ከእናንተ ወደ እኛ የሚመጡት ደግሞ እኛ ስክሪን እናደርጋለን፣ እንዲሁ መረጃ እንድንቀባበል ተባብለን አንዴ አውርተን ነበረ። ከጤና ሚኒስትራችን ጋር አውርተን መልስ እንሰጣቸዋለን ብለውን በመሀል ጅቡቲም ቫይረሱ እንደተከሰተ ተነገረ። እንደውም ከኢትዮጵያ በበለጠ ድርጅቱ እየባሰ ሄዶ ለእኛ ትልቅ ስጋት ሆነ ማለት ነው።
በቀን ከ1600 እስከ 2100 ከባድ የጭነት ተሽከርካሪዎች ከጅቡቲ ወደ አፋር እንደሚገቡ ይገመታል። ተገማች ባልሆነ ሰዓትና ቦታ ከጅቡቲ ወደ ኢትዮጵያ በአፋር በኩል ተገደው የሚገቡ ዜጎች ጉዳይ ሲታከልበት ደግሞ ችግሩን ለመፍታት የሚደረገውንም ጥረት ውስብስብ ያደርገዋል። እናም የክልሉ መንግስት በድንበሮች አካባቢ በሚደረጉ እንቅስቃሴዎች ላይ እገዳን ጨምሮ ጥብቅ ቁጥጥር ከጀመረ ቀናት ተቆጠሩ።
በድንበር የሚመጡ ሰዎች ዜጎቻችን ናቸው፣ ተመለሱ የምንላቸው ሰዎች አይደለም። በአስገዳጅ ሁኔታ የሚገቡ ናቸው፣ መቀበል አለብን። የወረዳ ካቢኔው አመራሩ ላይ ትልቅ ተጽዕኖ ፈጥረዋል። በየትኛውም ሰዓት ስለሚመጡ እዛ አካባቢ ያለ የጸጥታ አካል ላይ ተጽዕኖ ፈጥረዋል። ጤና ባለሙያዎች ይህን ስራ ለሚሰሩት ላይ በጣም ትልቅ ተጽዕኖ አለ። ስለዚህ ይህንን ሁሉ በተደጋጋሚ በነበረን ውይይትና የክልሉ አብይ ግብረ ኃይል በክቡር ፕሬዚዳንት የሚመራው ላይ እናነሳው ነበረና አሁን ጥሩ ነገር አስቸኳይ ጊዜ አዋጁ ከተጠራ በኋላ ሄደን ከክቡር ፕሬዚዳንት ጋር በሁለቱም ወረዳዎች ያሉ ድንበሮችን ጎብኝተናል። በአፋምቦና በአይዲዳ ክቡር ፕሬዚዳንት ሀጅ አወል እዛ የሰጡት መመሪያ ምንድን ነው? በምንም መልኩ የእኛ ዜጎች ለንግድም ለምናም ብሎ እነዚህ ድንበሮች ላይ እንዳይወጡ፣ ተመሳሳይም ከጅቡቲ እንዳይገቡ የማገድ ጥብቅ መመሪያ ተሰጥቷል። ከዛ ውጭ በአስገዳጅ የሚመጡ ሰዎች ግን የሚያስፈልጋቸው የምግብም የሕክምናውም ጸጥታ ስራዎች የሚሰሩ አካላትም ጭምር ራሳቸው ፕሮቴክትድ ሆኖ ስራዎች እንዲያሰሩ ባለፈው ሳምንት ይህን አቅጣጫ ተሰጥቶ አሁን በሚፈለገው መንገድ ነው እየሄደ ያለው እና ስለዚህ አሁን መስመሩ የያዘ ነው። ድንበሩ ካልሆነ በስተቀር እንወጣ አይኖርም።
ባህላዊው የአፋር የመረጃ ልውውጥ ስርዓት ዳጉ በተለይ የቁጥጥር ስርዓቱን በማገዝ አስተዋጽኦ እያበረከተ ነው ተብሎለታል። በመረጃ ልውውጡ ከጅቡቲ ወደ አፋር የገቡ ሰዎችን በመጠቆም ወደ ለይቶ ማቆያ እንዲወሰዱ ተደርጓል።
አሁን ሎጊያ ላይ እንደዛ የተያዙ ሰዎች አሉ። አዳር ላይ ኤሊዮሃ የሚባለው ላይ እንደዚሁም ሌሎች ከጅቡቲ ገብተዋል ተብሎ በዚህ መረጃ እርዳታ ተገኝቶላቸው የተያዙ ሰዎች አሉ።
አሁን ደግሞ ጅቡቲ ውስጥ ከሙቀቱ መጨመርና ከረመዳን ጾም መጀመር ጋር ተያይዞ ጅቡታውያን ወደ ኢትዮጵያ የመግባት አዝማሚያ እያሳዩ ነው። ይህን ለዘመናት የተለመደ ድርጊት በዚህ የወረርሽኝ ወቅት ማስቀጠል ግን አደጋው የከፋ እንደሚሆን ዶክተር ፈረጅ አሳስባሉ። የበለጠ አሳሳቢ የሚያደርገው ግን ጥቂት የከባድ መኪና አሽከርካሪዎች የድርጊቱ ተባባሪ መሆናቸው ነው።
ረመዳን ነው ማለት ነው። ኖርማሊ ያው ወደ ኢትዮጵያ ይመጡና በብዛት ወደ ወሎ፣ ወደ አዲስ አበባ፣ እዚህም አፋር ነው የሚያሳልፉት ጅቡቲያኖች ኖርማሊ በባህሉ ማለት ነው። አሁን ምንድን ነው ያየነው ነገር እዛ ልክ ወደዚህ ሊገቡ ሲፈልጉ ከባባድ መኪኖችን የመጠቀም አሁን ጋቢና ላይ ሹፌሮች 6-5 ሰው ይዘው መምጣትና ቦርደር አካባቢ ትኔ ማድረግ ሁኔታ የተያዙ ሹፌሮች አሉ። 2 ሹፌር ከነ ረዳቶቻቸው እንደዛ ሲያደርጉ አይተን እነሱን 14 ቀን ያስገዳጅ ማቆያ ስናስገባቸው ሌሎቹ ሹፌሮች አላርት ሆነው አሁን ያንን ነገር አስቀርተዋል። ሌላኛው የኮሮና ቫይረስ በጅቡቲ በጣም ስርጭቱ እየበዛ ስለሆነ ወደብ ውጭ ነው ሲመጡ መኪኖች እቃዎች ንክኪ ስለሚኖር ባለፈው ሳምንት እዛ ላሉ ባለሙያዎች ስልጠና ሰጥተን ከጉምሩክ አመራሮች ጋር ተነጋግረን ሁሉም መኪኖች ጋላች ሲገቡ የኬሚካል ርጭት እየተደረገላቸው ነው።
ክልሉ በድንበር አካባቢ የሚገቡ ሰዎችን 100 ኪሎ ሜትር ርቀት ላይ ወደሚገኘውና ለለይቶ ማቆያነት ወደ ተመረጠው ሰመራ ዩኒቨርሲቲ በማጓጓዝ በለይቶ ማቆያ ውስጥ እንዲቆዩ ያደርጋል። አሁን ግን አሰራሩን የሚያቀልና የሰላም ሚኒስቴር የተካተተበት ግብረ ኃይል እንደተቋቋመ ቢሮ ኃላፊው በማብራሪያቸው ላይ አክለው ጠቅሰዋል።
ሰላም ሚኒስቴር የሚመራው ከሁሉም ሚኒስትሮች የተወጣጣ ግብረ ኃይል ተቋቁሟል። ድንበር ላይ የሚሰሩ ስራዎችን የሚያስተባብር ማለት ነው። እነሱ ያዘጋጁት ፕሮቶኮል ደርሶን እኛም እንደ ክልል በሰላምና ጸጥታ ቢሮ አስተባባሪነት እንደ ክልል አንድ ግብረ ኃይል አቋቁመናል። ከመከላከያ፣ ከፌዴራል ፖሊስ፣ ከጤና ቢሮ፣ ከሰራተኛና ማህበራዊ እንደዚሁ ከደህንነትና ከኢሚግሬሽን የተወጣጣ አንድ ግብረ ኃይል አቋቁመን እነሱ ያወጡትን ፕሮቶኮል ወደ እቅድ ቀይረን ወደ ስራ ልንገባ ማለት ነው። የዚህ ግብረ ኃይል ዋናው ተግባር አንደኛ እነዚህ ከዓለም አቀፍ ድንበሮች ላይ መግቢያዎቹ ላይ ለይቶ እዛ ኳራንታይን ሳይት ያዘጋጃል። እዛ ገና ወደ ኢትዮጵያ ከመግባታቸው በፊት አስፈላጊው ምርመራ ተደርጎላቸው ይገባሉ። 14 ቀናቸው ሲጨርሱም ተመርምሮ ከቫይረሱ ነጻ ከሆኑ ወደ የክልላቸው መላክ፣ ከተገኘባቸው ግን እዚሁ ለትሪትመንት ሴንተር ብለን ያዘጋጀነው ሆስፒታል ስላለ አስገብተን አስፈላጊውን ክትትል ለማድረግ ነው።
በመጀመሪያው ዙር ከጅቡቲ ወደ አፋር ክልል የገቡትና በለይቶ ማቆያ ውስጥ የቆዩት 102 ሰዎች በተደረገላቸው የላቦራቶሪ ምርመራ ሁሉም ከቫይረሱ ነጻ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የፕሮግራም ማሳሰቢያ አለን።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኟቸው መደበኛ ሰዎች ይንገሩ።
ጎረቤቶቹ ናቸው?
ባልደረቦቹ ናቸው?
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞቹ ናቸው?
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው?
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com voaleaders@voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
Thank you. ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። ንግድና ምጣኔ ሀብት። በኮቪድ-19 ምክንያት በአዲስ አበባ ከተማ የካፌዎችና የአነስተኛ ምግብ ቤቶች ስራ እንደተቀዛቀዘ አንዳንድ በመስኩ የተሰማሩ ነጋዴዎች ተናገሩ። መንግስት በደንቦችና አፈጻጸም ወጥ የሆነ የታሰበበት አሰራር እንዲከተልም አሳሰቡ። የከፍተኛ ሆቴሎች ስራም በእጅጉ እንደተጎዳ አንድ ጥናት አመለከተ። መለስካቸው አመሃ ዝርዝር አለው።
ኖቨል ኮሮና ቫይረስ ወይም ኮቪድ-19 እየተባለ የሚጠራው ዓለም አቀፍ ወረርሽኝ በኢትዮጵያ መግባቱ ይፋ ከተደረገ ከአንድ ወር በላይ ሆኗል። የዚህ ወረርሽኝ ምጣኔ ሀብታዊ ተጽዕኖ ወዲያው የታየው በአገልግሎት ዘርፉ እንደነበረም ሲነገር ቆይቷል። በተለይም በምግብና መጠጥ መስተንግዶ አገልግሎት የተሰማሩት የንግዱ ማህበረሰብ አባላት ይህን በተለያየ መንገድ ተጋፍጠውታል። ቪኦኤ ሁለት ሰዎችን አናግረዋል። ሁለቱም ስማቸውን ይፋ ማድረግ አልፈለጉም። የመጀመሪያው ሰው የተሰማሩት በካፌቴሪያና ቁርስ ቤት ስራ እንደሆነ ይናገራሉ። ድርጅታቸው ስራውን የሚያከናውነው መንግስታዊ ከሆነው ከቤቶች ኮርፖሬሽን በተከራየው ቤት ነው። 17 ሰራተኞች በድርጅታቸው ተቀጥረው እንደሚሰሩም ይናገራሉ። 25 ቀናት ያህል ከዘጉ በኋላ ስራቸው እንደገና እንደጀመሩ የሚናገሩት እኚህ ሰው ወደፊት ይህን ስራ ለመቀጠል ከባድ እንደሆነባቸውም አልሸሸጉም።
አንዳ ስራ የለም። አሁን ያው ሰውም ብዙ ስለሚጠነቀቅ ካፌ ስራ በጣም ደካማ ነው። አሁን ያው እንግዲህ እንገዳገዳለን እንጂ አስቸጋሪ ነው። ይሄ ነው ብሎ ለማለትም ለመወሰንም ምንም በጣም ከባድ ነው፣ አስቸጋሪ ነው። ምክንያቱም አንዳ በሽታው አለ፣ ሁለተኛ ስራው የለም፣ ሶስተኛ ወረድ ሳንሰራ ነው የምንከፍለው። እንደው ቢያንስ እንኳን መንግስት የክራይ ቤትን አሁን ግለሰቦች የሁለት ወር የሶስት ወር ምናምን ለቀናል ሲሉ ክራይ ቤቶች ለምን በግማሽ ገና ለዛውም በሚያዝያ ላይ እንዳለ በጣም ግራም ያጋባ ነው።
ይሄንን ጠቅላላ የሀገሪቱን ምጣኔ ሀብት ለማንቀሳቀስ እንደገና በእርሱ አስተያየት ምን መደረግ አለበት ይላሉ?
በእርግጥ ለመንግስትም ከባድ ነው፣ በግለሰብ ደረጃም ደካም ትንሽ ከብዳል። ምክንያቱም ያው ኢኮኖሚው በጣም እየወደቀ ነው። ግን እንደው ለምሳሌ የሰራተኛ ደሞዝ እንዲህ እየተከፈለ ሳይሰራ እየተከፈለ እያለ መንግስት ደግሞ ያው ስፔሻሊ እንደ ክራይ ቤት ያለው ድርጅት ቢተውም ባያስከፍለን እንደበት ባያጨን፣ አሁን እኛ እኮ ጭንቀቱ አለ፣ የስራው አለመኖር አለ፣ ያው ቤተሰብ አለ፣ ሰራተኛ አለ። ይሄንን እንኳን ሼር ኢንዳይሬክት ላይ መንግስት ለድርጅቶች ገንዘብ ስጥ እንኳን ባይባል እንዲህ አሁን ለምሳሌ እንደ ክራይ ቤቶች የመንግስት ድርጅት ነው። ስለዚህ እንደ ሼር ሊያደርጉን ይገባል፣
መካፈል አለባቸው።
አሁን ይሄ ኢንዳይሬክት መንግስት ያው ድጋፍ አደረገ ማለት ነው ለኛ። ግን አሁን ያንንም እንከፍላለን። ያው እንደሚታየው አሁን ሁለት ሰው ሶስት ሰው የለም አሁን ቤት ውስጥ ቢታይ። ስለዚህ በጣም ከባድ ነው። እዚህ ደግሞ ክራይ ቤት ዋጋ ጨምሮ ነው ያለው። አዲሱ የክራይ ጠም በጣም በስራ እየተሰራ እንኳን ለመክፈል አስቸጋሪ የነበረበት ነው። አሁን ግን የበለጠ ደግሞ በጣም እንትን ያለው ያው ትንንሽ ሴክተሮች እንደዚህ ተደግፈው በምንም እንትን ካላሉ ያው አሁን እኮ 5 ወር ያህል ተሰራም አልተሰራም እውነትን ነው። ሰራተኞቻችን እኛ ልናጣቸውም አንፈልግም። በተቻለው መጠን ተደጋግፈን እንሄዳለን። ግዴታ የሞራልም ግዴታ ጭምር ነው። አዋጁም ያስገድዳል። ግን ከዛ ውጪ ደግሞ ለሞራልም አንድ ሰው እሱ በልቶ እያደረ ሌላው ሊራብ ስለማይገባ እናደርጋለን። ግን በጣም የታሰበበት ስራ ቢሰራ ጥሩ ነው። የታሰበበት ሪዝነብል የሆነ ስራ ቢሰራ ጥሩ ነው።
እንደ አሁን እንግዲህ አሁን ከፍተዋል ካፌውን፣ ንግድ ቤቶችም እየተከፈቱ ነው። አሁን ምግብ ቤቶችም አሁንም በሽታው ችግር ሊፈጥር በሚችልበት ደረጃ ላይ ነው ያለው። መደረግ ያለበት ጥንቃቄ ምንድን ነው ይላሉ? እርሶ አስተያየት ስራውም እየተሰራ እንዴት አድርጎ መጠንቀቅ ይቻላል?
በፊት እንደረድረው የነበረው ወንበር አሁን የለም። በግማሽ ቀንሰናል። በግማሽ በጣም አሁን በተባለው መጠን አትሊስት አንድ ሜትር ባላነሰ ሁኔታ እየሰራ ነው። እሱም ሆኖ ስራ የለም። አሁን እኮ በኦልሞስት ባዶ ቤት ነው ታክፈን ቁጭ ያለው። እሱም ሆኖ ስራ የለም። ብቅ ጥልቅ የሚል አይነት ስራ ነው ያለው። ስለዚህ አሁን እየሰራን ስላልሆነ እንደው ዝም ብለን ነው የከፈልነው እንጂ ስራውም የለም። ለከስተመሩም ለእኛም ሰራተኞች በሚያሳስብ ደረጃ ላይ አይደለም ያለው።
የእርስ በርስ አነካካት ሊሆን ይችላል ነው።
አዎ እሱ በጣም ተሰራታ ቀንሰን ነው እየሰራን ያለ ነው። ስራውም ብዙም
እሺ። በጣም አመሰግናለሁ። ሁለተኛው የቪኦኤ እንግዳ ከ20 ዓመት በላይ አሁን በሚተዳደሩ ምግብና የመጠጥ ቤት ስራ ተሰማርተው ሲሰሩ እንደቆዩ ይናገራሉ። የንግድ ቤታቸው የአስቸኳይ ጊዜ አዋጁ ከመታወጁ በፊት በወረዳው ባለሥልጣናት እንደታሸገባቸው ያስረዱና ከጥቂት ቀናት በፊት ግን እንደተከፈተላቸው ገልጸዋል። በድርጅታቸው 3 ሰዎችን ቀጥረው ደሞዝ እየከፈሉ መሆናቸውንና ከግለሰብ ቤት ተከራይተው እንደሚሰሩም ያስረዳሉ። ወጥ የሆነ የሥራ አፈጻጸም ባለመኖሩ በእርሳቸው ላይ በተለይ ጉዳት እንደደረሰባቸው ያስረዳሉ።
አሁን 3 ቀኔ ነው መጥተው ያነሱልኝ። ያው ደንበኞችን ሸሹ፣ የሉም። ደንበኞችን ማግኘት አልቻልኩም። ስራውም ያው ቀዝቃዛ ነው። ቢሆንም ለስላሳም አንቦሃም ሽጬ እንዳልኖር እኔ ተበድዬ ያለው። ለምን አንድ አይነት መመሪያ ለምንድን ነው የማይደረብ? እኔ በጣም የሚገርመኝ ነገር በሽታው ለሁሉ ነው። ይሄ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው። ይሄን አክል አደጋ መጥቶ እኔ ልስራ ማለት አይደለም፣ ለምን አልሰራሁም ለማለት አይደለም። ግን አንድ አይነት ለምን አልሆነም? ምክንያቱ አሰራሩ የተለያየ ነው። ሁሉም ወረዳ እንደፈለጉ ነው።
ከዚህ በኋላ ምን ሊያደርጉ ነው የሚያስቡት?
ከዚህ በኋላ ሰው እኔ እኮ ሰው እንደሆነ እሆናለሁ። ምን ችግር አለ? ሰው እንደሆነ አሁን መንግስትም በአንድ በኩል ይሄ ታሳቢ የተደረገ ነገር አይመስለኝም። አሁን እኔ ግለሰብ ቤት ነው ተከራይቼ የምሰራው። ልጆች አሉ ሰራተኞች። እነሱ ደግሞ የግለሰብ ቤት ተከራይተው ነው የሚኖሩ። ልጆች አላቸው እነሱም በአቅማቸው። እና ይህ ሁሉ ሰው ይሄ በዚህ መንገድ ነው ተባለ ነገር የለም። እንድቹ ተዘግቶ እንዴት ይሆናል? ይሄ ከባድ ነገር ነው። ትንሽ ግራ የሚያጋባ ነገር ነው የታየኝ። ሁሉ ታሳቢ አልተደረገበትም። እንደገና ደግሞ ይሁን መንግስት ይህንን ባያደርግ ለምን አንድ አይነት አልሆነም? አዲስ አበባ ውስጥ የተለያየ ወረዳ የፈለገውን የተለያየ ነገር ነው። በቃ የሚያሳዝነው ይሄ ነው።
አንድ ወጥ አሰራር የለም።
አንድ ወጥ የሆነ ነገር የለም። ሁሉም ግማሹ ስራ ይላል፣ ግማሹ ዝጋ ይላል፣ እንደፈለገ በቃ። ይሄ ትክክል አይደለም ብዬ አስባለሁ።
ኮቪድ-19 በሀገሪቱ ምጣኔ ሀብት ላይ ያሳደረውና ወደፊት ሊያሳድረው የሚችለው አሉታዊ ተጽዕኖ ከፍ ያለ እንደሆነ ግርድፍ ናቸው የሚባሉ ጥናቶችም እያመለከቱ ናቸው። የኢትዮጵያ የኢኮኖሚክስ ማህበር በዚህ ወር ይፋ ያደረገው ጥናት እንደሚያመለክተው ወረርሽኙ በኢኮኖሚው ላይ እስከ 200 ቢሊዮን ብር ኪሳራ ሊያስከትል እንደሚችል ይገልጻል። አክሎም የወረርሽኙ ስርጭት መራዘምና መስፋፋት የሚያስከትለው የኢኮኖሚ እንቅስቃሴ መቀዛቀዝ በከተማና በገጠር ድህነትን ማስከተሉ ግልጽ ሆኗል። በመሆኑም በአገር አቀፍ ደረጃ ከድህነት ወለል በታች የሚኖረው ዜጋ እስከ 38.4 በመቶ ሊያሻቅብ ይችላል ብሏል። የአዲስ አበባ ባለሆቴሎች ማኅበር ያወጣው አንድ ቅኝት ደግሞ እንደሚያሳየው በአሁኑ ጊዜ በከተማዋ ካሉት የሆቴሎች መኝታ ቤቶች አገልግሎት የሚሰጡት ከሁለት በመቶ በታች ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ የሳምንቱ ቅንብር እንለፍ። ሐኪሞን ይጠይቁ። የቤት ውስጥ ሕክምና አገልግሎት ኢንዱስትሪ በኮሮና ቫይረስ ወረርሽኝ ዘመን በተለይ ከፍተኛ እርዳታ ለሚሹ ህሙማን በመኖሪያ ቤታቸው በመሄድ የሚሰጡ ልዩ ልዩ የህክምና አገዛዎችን ያቀፈ አገልግሎት ዛሬ በቀላሉ ከሰው ወደ ሰው በሚተላለፈው የኮቪድ-19 ህመም ሳቢያ ፈተና ላይ ይወደቀ ይመስላል። አቶ ፍስሃ ወልዴ ሞላልኝ ቁጥራቸው ከ500 በላይ የተለያዩ ህክምና አገልግሎት ዘርፍ ባለሙያዎች አሉት። ብርሃን የቤት ውስጥ ህክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ ናቸው። በዋሽንግተን ዲሲና አካባቢው የቤት ውስጥ ህክምና አገልግሎት ከሚያቀርቡ ድርጅቶች አንዱ ነው። በምሽቱ ሐኪሞን ይጠይቁ ስለሚያቀርቧቸው አገልግሎቶችና የኮሮና ቫይረስ ወረርሽኝ በተለይ በቤት ውስጥ ህክምና አገልግሎት ዘርፍ ላይ ያሳደረውን ጫናና የደቀነውን ልዩ ፈተና ዙሪያ ያወያዩናል። የሐኪሞን ይጠይቁ አዘጋጅና አቅራቢ አሉላ ከበደን ያወያያቸው የውይይቱ የመጀመሪያ ክፍል እንሆ።
አቶ ፍስሃ ወልዴ ሞላልኝ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም ስለዚህ ጉዳይ እንደነጋገር አጋጣሚ ስለተፈጠረ አመሰግናለሁ።
አቶ ፍስሃ፣ ድርጅቶ ብርሃን በዋሽንግተን ዲሲና አካባቢው ህሙማን በቤታቸው የሚረዱበትን አገልግሎት የሚያቀርብ ድርጅት ነው። ዛሬ ለህሙማን እንዲህ ያለውን አገልግሎት ማቅረቡ አብሮ ያመጣው ስጋት፣ እንክብካቤና ጥንቃቄ ጎልቶ እየተሰሙ ያለበት ሁኔታ ላይ ነው ያለ ነው። እስኪ በቅድሚያ እርስዎ እስከሚያዩት ድረስ በአሰራራችሁም በሀገር ውስጥም ከኮሮና ቫይረስ ጋር ተያይዘው በሚሰሙት ዜናዎች ይህን አይነት የቤት ውስጥ እንክብካቤ ለህሙማን መስጠት፣ የኮቪድ-19 ህሙማንን መንከባከብ ምን አይነት የተለየ ሁኔታ ተስተዋል?
አዎ፣ ስለዚህ ስለ ህክምና ኢንዱስትሪው ስንነጋገር በእንግሊዝኛ ቋንቋ ሆም ሄልት ኬር የሚባለው ስንበት ጥያቄ መግቢያ ላይ እንዳስቀመጥከው የየቀኑ የስራ ሁኔታ በፊቱ ከነበረው በጣም በለየ መንገድ ተቀይሯል። ይህም የሆነው በአሁኑ በኮሮና ቫይረስ ወረርሽኝ በመላው ዓለም ላይ በህሙማንና የአገልግሎት ሰጪዎች መካከል ጥልቅ ድንጋጤም አምጥቷል። ይህ ማለት ስጋቱ በሁለቱም ወገን የሚያስፈራ የሆነበት ምክንያት በሽታው መነካካት፣ በትንፋሽ በተለያየ ሁኔታ ቫይረሱ የሚተላለፍ ስላቸው ህሙማን በፍጥነት ለመለየት በጣም አስቸጋሪ የሆነ ስለመጣ ነርሶቻችን እና የምንከታተላቸው ህሙማኖች መሀል በጣም ትልቅ ክፍተት ተፈጥሯል። በእኛ ሁኔታ እንግዲህ በየቀኑ ከፍተኛ ቁጥር ያላቸው በሽተኞች እስከ 500 የሚደርሱ በሽተኞች በእኛ ጤና ድርጅት ተቋም ውስጥ በአገልግሎት ይረዳሉ።
መልካም። ቀደም ብሎ የተነሳው ይሄ ወረርሽኝ በሌሎች የጤና አገልግሎት መስጫ ተቋማት፣ ሆስፒታሎች እና ሌሎች የጤና ድርጅቶች ላይ የፈጠረውን የመሰለ በእርግጥ ከበድ ያለ ጫና በቤት ውስጥ በሚሰጡ የህክምና አገልግሎት ስራ ላይም ተጽዕኖ ማሳደሩን ይልቁንም በህሙማንና አገልግሎት ሰጪ ባለሙያዎች መካከል ክፍተት ተፈጥሯል ብለዋል። እስኪ ያብራሩልን፣ ምንድን ነው የተፈጠረው ክፍተት? ምን አይነት ስጋት ስላለው?
ይህ በጣም ጥሩ ጥያቄ ነው፣ ጥልቅም ጥያቄ ነው። ምክንያቱም በመሰረቱ በቤት ውስጥ እንክብካቤ የሚያገኙ ሰዎች አንዳንዶቹ እስከ 24 ሰዓት በቀን አገልግሎት ያገኛሉ። እንግዲህ 24 ሰዓት በቀን ግልጋሎት የሚያገኙ ሰዎች ሶስት የጤና ባለሙያ ሶስት ሰራተኛ በቀን ያያቸዋል ማለት ነው።
ሶስት የተለያየ ባለሙያ እየተፈራረቀ 24ቱን ሰዓት ይሸፍናል። ቀኑን ሙሉ ማታውን ሙሉ አብሯቸው መሆን አለበት ማለት ነው።
አዎ፣ እንግዲህ በህክምና ህግ መሰረት አንዳንዶቹ የተለያየ አይነት የበሽታ ሁኔታ ያላቸው ይሆናሉ። የቁስል በሽታ ያላቸው ሰዎች በየሁለት ሰዓቱ ስፍራው መቀየር አለበት፣ አቀማመጣቸው፣ አተኛኘታቸው። ስለዚህ 24 ሰዓት እንክብካቤ ያገኛሉ እና ይህን 24 ሰዓት ደግሞ እንክብካቤ ለማግኘት ሶስት ሰዎች ሰው ያስፈልጋል ማለት ነው። እንግዲህ እነኚህ ሶስት ሰዎች ሳምንቱን በሙሉ ቢሰሩ 24 ሰዓት ኬር ጤና ጥበቃ የሚያገኘው ሰው በሳምንት ውስጥ እስከ 7 ሰው ድረስ እንክብካቤ ያደርግለታል ማለት ነው። እንግዲህ እነኚህ 7 ሰዎች ሌላም ቦታ ስራ ይኖራቸዋል፣ ከሌላም ሰው ጋር ይገናኛሉ። 8 ሰዓት ደግሞ ከአንድ ጤና ተቋም ጋር ሰጥተው ሌላ ጋር ደግሞ የሚሰሩም አሉ። ስለዚህ ይሄ ክፍተት ይፈጥራል የኮሮና ቫይረሱን በሽታ የመራባት ሁኔታ እና እነኚህን ደግሞ ለመቀነስ የሚደረጉ የተለያዩ ጥረቶች ጭንብል በማድረግ እጅ ሳኒታይዘር በመጠቀም እና ጓንት በማድረግ ይህንን መቀነስ ጥረት ይደረጋል። እንዲሁም 16 ሰዓት ደግሞ የሚያገኝ በሽተኛ እስከ 4 የህክምና አገልግሎት ሰጪ ሰርቪስ ይሰጠዋል ማለት ነው። ስለዚህ ይሄ በጣም በትልቁ ችግር ውስጥ ሊከት የሚችል ነው። ምክንያቱም አንድ ሰው ከመሃል በዚህ በሽታ ተጋላጭ ከሆነ ሌላውንም ሰው እንዲሁም በሽተኛውን የመበከል ሁኔታ ስለሚኖርበት ማለት ነው። እኛ የምንሰጠው አገልግሎት በዚህ ብቻ አይወሰንም። ፉል የነርሲንግ አገልግሎት እንሰጣለን። ይሄ ማለት ትምህርታዊ የሆኑ የነርሲንግ ስራዎች፣ ቁስል ለማዳን የሚደረጉ ጥረቶች፣ የተለያዩ ከነርሲንግ ሕክምና ጋር የሚደረጉ ስራዎች ይሰራሉ። ሌላም እንደዚሁ ፊዚካል ቴራፒ ሰዎች በአንዳንድ የቀዶ ጥገና ምክንያት ተመልሰው እንደገና እንደ ድሮ መራመድ እንዲችሉ ራሳቸውን እንዲገፉ እና የቀን ተቀን የኑሮ ሁኔታቸውን እንዲያስተካክሉ እንዲረዳ ከሱም ጋር ፊዚካል ቴራፒ ይሰጣል።
ይህም ማለት
እንዲያገግሙ የሚደረግ እርዳታ ነው፣ ወደ ቀድሞ ቦታቸው እንዲመለሱ።
አዎ፣ በአመዛኙ እንደሱ ሆኖ አንዳንድ ጊዜ ከእድሜም ከሁኔታዎችም ጋር በተያያዘ ሁሌ ከዚህ በፊት የነበረው ደረጃ ላይ ለመድረስ አይቻልም። ቢሆንም ግን ፋንክሽናል እንዲሆኑ ጥረት ይደረጋል። በተቻለ መጠን የድሮ ሁኔታ ላይ እንዲደርሱ ጥረት ይደረጋል። እንዲሁም ሌላ ሰርቪስ ኦኩፔሽናል ቴራፒ ይባላል። እሱም እንደዚሁ በተለያየ የሕክምና ሁኔታ ላይ የነበሩ ሰዎች አንዳንድ የሚያቅታቸውን ነገሮች ለማስተማርና እንዲሁም የቀኑ የህይወት ሁኔታቸውን ለማስተካከል እርዳታ የሚደረግበት ነው። ለምሳሌ አንዳንድ ሰዎች በስትሮክ ምክንያት ልብስ ለመልበስ ያቅታቸዋል። መታጠቢያ ቤት ሄደው ከመታጠቢያ ቤት ለመውጣት አንዳንድ ነገር ለመያዝና እሱንም ለመከታተል ያቅታቸዋል። ሌላ የመጨረሻው ስፒች ቴራፒ ይባላል። እንግዲህ ይሄ ማለት ምንድን ነው? ብዙ ሰዎች በአንዳንድ ሁኔታ መናገር ይሳናቸዋል።
ከበድ ያለ ህመም ተከትሎ የሚመጣ አደጋ ነው። ቀድሞ መናገር የሚችሉ የነበሩ ከህክምናው በኋላ ግን መናገር ተስኗቸው ሲገኙ የሚሰጥ አገልግሎት እያስረዱ ነው ያሉት።
አዎ፣ እንግዲህ የሰው ልጅ አንዳንድ ከፍተኛ የሆነ ችግር ሲያጋጥመው ቃል የማውጣት የመነጋገር ችሎታ ሊያጣ ይችላል። ከእሱም ጋር በተያያዘ ምግብ ለማዋጥ ወይ ውሃ ለማዋጥ እንደገና ችግር ውስጥ ይገባሉ እና እነኝን ነገሮች አሰስመንት ተደርጎ ከዛ በኋላ በተከታታይ ቴራፒስቶቹ ሄደው ያን በሽተኛ እንዲያገግምና በተቻለ መጠን ወደ ድሮ ደረጃ እንዲመለስ ካልሆነም ደግሞ በትምህርት ሁኔታው እንዲከታተል፣ ይሄ የጤና ተቋሙ ዋናው ተግባር እሱ ነው። ምክንያቱም ትምህርትን በማስተማር ሰዎች ራሳቸውን እንዲረዱ ነው ዋናው ትልቁ የዚህ የሆም ሄልት ወይንም በቤት ውስጥ የሕክምና አገልግሎት ሰጪ ድርጅቶች ዋናው አላማው።
መልካም። አቶ ፍስሐ እንግዲህ ቀደም ብለው ህሙማኑ ለማገገም ቤታቸው ከገቡ በኋላ የሚሰጧቸውን የአገልግሎት ዘርፎች ነግረውናል። ይሄ የኮሮና ቫይረስ ከመጣ በኋላ አንድም እንዲህ ያለው አገልግሎት ፈላጊው ቁጥሩ መበራከቱን ከግምት በማስገባት ብዙ ህሙማን ለኮሮና ቫይረስ የተጋለጡትንም ጨምሮ ሌላ ጊዜ ከነበረው በጣም በተለየ ሁኔታ የቤት ውስጥ ህክምና እንክብካቤ ሊፈልጉ ይችላሉ። በዚህም ምክንያት ከአቅም በላይ አገልግሎት ለመስጠት የመገደድ ሁኔታ እነኚህ የጤና አገልግሎት ዘርፍ ሊሰጡ ከሚችሉት ሊያቀርቡ ከሚችሉት በላይ ፈተና ውስጥ ይገባሉ የሚሉ ዘገባዎች እየታዩ ነው። እርሱ በዕለት ተዕለት ስራው እንደተመለከቱት አሁን ያለው ሁኔታ ምን ይመስላል?
አድማጮች፣ ከብርሃን የቤት ውስጥ ሕክምና አገልግሎት ድርጅት ሊቀመንበር እና ዋና ስራ አስፈጻሚ አቶ ፍስሐ ወልዴ ሞላልኝ ጋር የተጀመረው ቃለ ምልልስ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። ለአሁኑ ግን አቶ ፍስሐን እናመሰግናለን። አድማጮች፣ ስልክ ቁጥራችንን እናስተዋውቃችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@venus.com የኢሜይል አድራሻችንንም ተጠቅሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች። የኮሮና ቫይረስ መዛመትን ለመገደብ ሲባል የተጣለው የመንቀሳቀስ ገደብ የአንበጣ መንጋን ለመከላከል የሚደረገውን ጥረት እየጎዳ መሆኑ ተገልጿል። ጉዳዩን እያጠኑ የሚገኙ ባለሙያዎች እንደሚሉት በዝናብ ወራት አዲስ የአንበጣ መንጋ እየተከሰተ ነው። ኢትዮጵያን የመሳሰሉ አገሮች መኸር ሲጀመር የበዛ የአንበጣ መንጋ ሊነሳ እንደሚችልም ባለሙያዎቹ እያስጠነቀቁ ነው። ይህ ሁኔታ በቀጠናው የምግብ ዋስትና ላይ ከባድ አደጋ ሊያደርስ እንደሚችልም የአሜሪካ ድምጽ ዘጋቢ ሳይመን ማርክስ ከአዲስ አበባ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርበዋለች።
የአንጋፋ የረድኤት ድርጅቶች ጥምረት ነገ ማክሰኞ ከአፍሪካ ቀንድ ሀገራት የአስቸኳይ ጊዜ ክፍሎችና ከእርሻ ሚኒስትሮች ጋር ተገናኝተው እንደሚነጋገሩ ታውቋል። መንግስታት የኮሮና ቫይረስ መዛመትን ለመገደብ የደነገጓቸው የጉዞ ገደቦችና የሰዓት እላፊ አዋጆች አዲስ በተፈለፈሉ የአንበጣ መንጋዎች በተጎዱት የገጠር አካባቢዎች ተደራሽነት እንዳይኖር እያደረጉ ነው የሚለውን ስጋት በነገው ስብሰባ ላይ እንደሚያነሱ ተገልጿል። በምስራቅ አፍሪካ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ኡጋንዳ እና ታንዛኒያ የእህል ምርት እንዲቀንስ እያደረገ ያለ የአንበጣ መንጋ ጉዳት አድርሶባቸዋል። አንበጦች እንቁላል የሚፈለፍሉት የዝናብ ወራት ሲጀመር በመሆኑ የአሁኑ የአንበጣ መንጋ በባሰ መልኩ አሳሳቢ እንደሚሆን ታውቋል። ሰኔና ሐምሌ ወራት ላይ መኸር ሲጀመር አዲስ የአንበጣ መንጋዎች ይወራሉ ተብሎ ይጠበቃል። የረድኤት ድርጅቶች ታዲያ በገጠር አካባቢዎች በቂ ምግብ ለማቅረብ ሲሉ እየተረባረቡ መሆናቸው ታውቋል። በተለይም ኮቪድ-19 በገጠሮችም ገብቶ ተደራሽነቱ በባሰ መልኩ እየተገደበ እንዳይሄድ ሲሉ አስቀድሞ አቅርቦት ለማድረስ እየጣሩ ናቸው ተብሏል። የቀጠናው የምድረ በዳ አንበጣ ህብረተሰብ አስተባባሪና አፕዴት የተባለው የሰብአዊ ድርጅት ውጥን አስተዳዳሪ ስቲቨን ቡራክ ለአሜሪካ ድምፅ አስረድተዋል። እንዲህ አይነቶቹ ፖሊሲዎች ወይም እርምጃዎች በተጀመሩባቸው አንዳንድ ሀገሮች በሰብአዊ ረድኤት ተደራሽነት ላይ ገደቦች ታይተዋል። ይህም አስከፊ ይሆናል። በቀጣዮቹ ወራት በመላ የአፍሪካ ቀንድ የዝናብ ወራት ሲጀመር ለምድረ በዳ አንበጦች ወረራ ያመቻል። የመኸር ጊዜው ሲደርስ ደግሞ የአንበጣ መንጋዎች የሚበራከቱበት ጊዜ ነው በማለት ስቲቨን ቡራክ ጠቁመዋል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳን፣ ኡጋንዳና ታንዛኒያ ውስጥ ከ20.2 ሚሊዮን በላይ የሚሆኑ ሰዎች የምግብ እጥረት እንደሚገጥማቸው ገልጿል። በከፍተኛ ፍጥነት እየዘመተ ያለው የአንበጦች መንጋ አዝርዕቱን ሲያጠፋ ደግሞ የምግብ እጥረት የሚደቀንባቸው ሰዎች ብዛት መጨመሩ አይቀርም። ፋኦ የአንበጦች ወረራን ለመከላከል 718,000 ሊትር የሚሆን ኬሚካል እንዳለው ገልጿል። በቅርቡ ሁኔታውን የሚያስሱ 2 ሄሊኮፕተሮች ወደ ኬንያ ተልከዋል። 26 አይሮፕላኖች በ10 ሀገሮች የመከላከያ ኬሚካል የመርጨትና የእሰሳ ልምምድ እያካሄዱ ናቸው። ምርታቸው በአንበጣ መንጋ በወደመባቸው የገጠር አካባቢዎች ኮሮና ቫይረስ ቢዛመት ሊደርስ የሚችለውን አስከፊ ሁኔታ ለማቅለል የረድኤት ድርጅቶች እየተዘጋጁ መሆናቸው ተዘግቧል። ኢትዮጵያ ያለው የካቶሊክ የረድኤት አገልግሎት ተወካይ ጆን ሽምላንስኪ ድርጅታቸው በመላ ኢትዮጵያ የምግብ ረድኤት ለማቅረብ እየሰራ መሆኑን ጠቁመዋል።
We're trying to get 2 rounds of food out as quickly as possible. That's about 51,000 metric tons feeding 1.7
ሁለት ዙር የምግብ ረድኤት በተሻለ ፍጥነት ለማከፋፈል እየጣርን ነው። 1.74 ሚሊዮን የሚሆኑ ሰዎችን የሚመግብ 51,000 metric ton የሚሆን የምግብ ረድኤት ለማቅረብ ማለት ነው። ገደቦች አሉ። ሆኖም የምግብ ጭነቶችን ለማንቀሳቀስ እንድንችልና ለህዝቡ እንድናከፋፍል መንግስት ፈቅደልናል። እስከሚታወቀው ድረስ በአሁኑ ወቅት በገጠሮች አካባቢ በኮሮና ቫይረስ የተያዙ ብዙ ሰዎች የሉም። ቫይረሱ ከገባ ግን ምግብ የማከፋፈሉ ተግባር ከባድ ይሆንብናል። አሁን በተቻለ ፍጥነት የምግብ ረድኤት ለማቅረብ የምንጣደፈው ከቫይረሱ መግባት ጋር ለመሽቀዳደም ነው ሲሉ የካቶሊክ ረድኤት ኃላፊ ሽምላንስኪ አስገንዝበዋል። የአንበጣ መንጋ በገባባቸው አካባቢዎች የሚሰሩት የረድኤት ድርጅቶች እንደሚሉት በሀገሮቹ እየተንቀሳቀሱ የምግብ ረድኤት እንዲያቀርቡ ማዕከላዊ መንግስታት ቢፈቅዱላቸውም የአካባቢ ባለሥልጣኖች መልእክት አይደርሳቸውም። የረድኤት ድርጅቶቹ ነገ ማክሰኞ በሚካሄደው ስብሰባ ይህን ስጋታቸውን እንደሚያነሱ፣ የአካባቢ ባለሥልጣኖች ተጋላጭ የሆኑትን ማህበረሰቦች ለመርዳት የሚደረገውን ጥረት እንዳያሰናክሉ እንዲያደርጉ ሚኒስትሮችን ለማሳመን እንደሚሞክሩ ታውቋል። አድማጮች፣ ኮሮና ቫይረስን ለመከላከል የተጣለው የእንቅስቃሴ ገደብ የአንበጣ መንጋ የሚያደርሰውን ጉዳት ለመከላከል የሚደረገውን ጥረት እያሰናከለ ስለመሆኑ የተተናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
አዳነች ፍስሐዬን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።